ኤስቢሲ ካናዳ በአማርኛ ቋንቋ ያዘጋጀ የሚያቀርብላችሁ ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቁ አያሌው።
You are listening to Shukshukta, Ethiopian Radio Entertainment and Information, Sundays from 10 till noon by Worku Ayalu.
አድማጮቻችን እንኳን ለሳምንቱ ወደ አደረሳችሁ ያልኩኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቀርብላችሁ እኔ ወርቁ አያሌው ነኝ። እንደምን ከረማችሁ? ሳምንቱ እንዴት ነው? ውጪው ትንሽ በረድ በረድ ይላል ዝናብ። ያ እንግዲህ የቫንኩቨር ጸባይ ነው። አድማጮቻችን ዛሬ የሚኖረኝ ሰዓት ከ10 ሰዓት እስከ 11 ነው። ምክንያቱም የ35 ዓመት አኒቨርሰሪ ስላለው ሲአይቲአር ሌሎች እንግዶች ማለትም ልዩ ልዩ ሰዎች ለዛሬና ከአርብ ጀምሮ እስከ ዛሬ ድረስ ኤር ላይ ሆናሉ። ስለዚህ አንድ ሰዓቴን ደግሞ ለነሱ ሰጥቻለሁ። ለሚቀጥለው ሳምንት ከ10 ሰዓት እስከ 12 ሰዓት እንቆያለን። ስለዚህ ከኔ ጋር 10 ሰዓት እስከ 11 ሰዓት እንድትቆዩ ጋብዝኳችሁ። አንዳንድ ፕሮግራሞችን ቆርጫችኋለሁ፣ ነገር ግን ከታሪክ ማህደርና ህብረኪን አይቀርም። ግን አንዳንድ ሙዚቃዎች አጥር ይላሉ፣ ማስታወቂያዎች ባጭሩ ይነገራሉ። ስለዚህ አድማጮቻችን ከኔ ጋር እንድትሆኑ እየጋብዝኳችሁ አሁን የመጀመሪያውን ዘፈን አሰማችኋለሁ። ከዛ ቀጥታ ወደ ህብረኪን አዘውስዳችኋለሁ። አድማጮቻችን ከኔ ጋር እንድትሆኑ እየጋበዝኳችሁ በዚህ ስልክ ቁጥር ደውሉልኝ 604-822-487 604-822-487 ወይንም ደግሞ www.citr.ca ገብታችሁ ተመልከቱት። ፕሮግራማችን በፌስቡክ ላይ ያላችሁ በሙሉ እምሰሙት በሙሉ በዚህ ፕሮግራም ትሄዳላችሁ። ከዛ ሹክሹክታ አንደርሰንዴ ሹክሹክታ ገቡ፣ ወዲያውኑ ኦን ኤር ትሰሙኛላችሁ ማለት ነው። ስለዚህ ከብዙ ከመናገር ሰዓት መቆጠብ መልካም ነውና እስቲ የህብረኪን ባለፈው ሳምንት ሰምታችኋል። ያ እየተሸከመ እናቱ ጽዳት መሰራው ጫማ ለመግዛት አንዷን አፍቅሮ ሌላ ለራሷ ሌላው ስለሆነ ያንን ውብ በሆነ ድምጿና እንዲሁም ደግሞ በሚያጥሩ ቅንብር ባለው አርቲስቶቻችን በንግስትና እንዲሁም በማናዬ ይቀርባል። ይህ የዛሬው የመጨረሻው ነው ማለት ነው። ለሚቀጥለው ሳምንት ደግሞ ሌሎች ያቀርባሉ። ከዛ ስስቲ ምን ደሙ በምን ልውሰራችሁ? ከዚህ ልጅ ጋር የሚያሄድ አለ ወይ? አዎ፣ ከሌለ የለህም ነው። ይሄ በሀገራችን ውስጥ የታወቀ ነው። ምክንያቱም ከሌለን የለን ነው። በአሁን ሰዓት በኢትዮጵያ ውስጥ ማለትም ቅርብ ጊዜ በፊት ኢትዮጵያ ሄጄ ነበረ፣ በሰዎች በማሰራት በመደብደብ በማሰቃየት አብዛኛው ደስ የሚለው ነው። ሰራተኛም በመደብደብ ትልቅ ክብር እንደሚሰማቸው የሚያዩ ብዙ አይተናል። እና ነገር ግን የሚያሳዝን ነው ሀገራችን። ሌላው እንግዲህ ወደ እዚህ ዘፈን ከሌለ የለህም የሚለውን ዘፈን ልውሰዳችሁ። እንሆ ከዛ ቀጥታ ወደ ህብረኪን እንሄዳለን። 10 ሰዓት ተኩል ላይ ከታሪክ ማህደር ይጀምራል።
Yeah.
አድማጮቻችን ያለ ካልሆነ ከሌለ የለህም ማለት አሁን ቀጥታ ወደ ህብረኪን ወስዳችኋለሁ እንዳትረሱ ከታሪክ ማህደር ባቶሮ በበጓሉ ሰዓቱን ጠብቆ 10 ሰዓት ተኩል ላይ ይቀርባል ዛሬ ህብረኪኖችን አቀስቀድመናቸዋል ምክንያቱም አንድ ሰዓት ብቻ ስላለን ነው ስለዚህም አድማጮቻችን ወብ ሆነ ድምጽና ተፈጥሮ ባደለው ድምጽ ጥሩቅ ንብር መታቀርማብርልና ይህን ፕሮግራም መታሰራለፈልን የህብረኪን አቀርማባሪ ለንግስትና ለማናዬ መስመሩን ለቃለው ንግስት መስመሩን ትቀበለኛለች እነሆ ወደ ንግስት
ህብረኪን የህብረኪን ፕሮግራማችን በኪነ ጥበብ ላይ ትኩረት ያደረገ ሲሆን ግጥሞች፣ ትረካዎች፣ ኪናዊ ቃል መጠይቆች እንዲሁም አዝናኝ የጥበብ ውጤቶች የፕሮግራማችን አካል ይሆናሉ። ህብረኪን በህብረኪን ይዝናናሉ፣ በህብረኪን መረጃ ያገኛሉ። ህብረኪን የእናንተ ፕሮግራም ነው። ህብረኪን
Aino chaya yo perhane lacho bele chinete durat chacho Lipinta sama ungada nege mekozi jeno yemiao kanyaga Alam saye chinge pancho stona befute kuras belampadina
Ahuna yaine
Ahuna yaine
Saye salerus alongside Chediago in a regional side from Andes
ጋውን ጸደም ሸኝተን ክረምት መጣው መጣው በሚልበት ሰዓት ወፈር ያለ ልብስ ብቻ ሳይሆን ሰውነትንም የሚያነቃቃ ሙዚቃ ከጊዜው ጋር ያስኬዳል በማለት ሙቅ ባለ ሙዚቃ የብረኪን ፕሮግራምን ጀምረናል። እንዴት ሰነበታችሁልን? እኛ ታዲያ ዛሬ በተቻለ መጠን ስግጅታችንን ሰንቀመተናል። ቀዳሚ የኩሊዮስ ሶስተኛ ክፍልና የመጨረሻ ክፍል ትረካ ነው። እንደምታስታውሱት አዳም የፈለገው አይነት ባይሆንም ተሽክሙ ያጠራቀመውና እናቱ 10 ብር ጨምረውለት ጫማ ገዝቷል። በፊት በባዶ እግሩ የሚሄድ ብላ ያሽማጠጠችው የጓደኛውን የሲሳይ ፍቅረኛ ሰናይት ጫማ እንዳለው ሊያሳያት ስለፈለገ ከሲሳይ ጋር በረፍት ወደ ቀጠሯቸው ቦታ ሄዷል። ነገር ግን ሰናይት ለብቻው አልመጣችም። የሚወዳት ሰንን እንደምትወደው የሚጠረጥረው ስርኩት ከሰናይት ጋር ስትመጣ አየ። ምን እንደተሰማው ባይገነዘብም ሰላምታ ከተላወጡ በኋላ ግን ከነሱ ጋር መቆየት ባለመፈለጉ ሊመለስ ሲል ስርኩት ከሱ ጋር ለመቆየት ወደሱ ተመለሰች። ወደ ቤተ ክርስቲያን እንሂድ ስላለችው እያወሩ ይሄዱ ሳለ አደም አንድ ነገር በማየቱ የስርኩትን ጥያቄ ሳይመልስ መደናገጡን ሰምተን ነበር ትረካ ያቆመው። አዳሙ ምን አጋጥሞት ይሆን? እስቲ እናዳምጥ። ድራሲው አሳምነው ባረጋ ነው ከትሮይ ፈረሶች ያጫጭር ልቦለድ ትረካ ውስጥ ኩል የተሰኘው ክፍል 3 ትረካን እንሆ።
የትሮይ ፈረስና ሌሎች አጫጭር ታሪኮች ከደራሲ አሳምነው ባረጋ ኩሌው ሶስተኛና የመጨረሻ ክፍል። ገረመውና ግሩፑ ከፊት ለፊታችን ወደኛ አቅጣጫ እየመጡ ነበር። አምስት ናቸው። ለዚያውም ገረመውን እንደ አንድ ሰው ብቻ ከቆጠራችሁት አባቱ ብዙ ስጋ ቤት አላቸው ሲሉ ሰምቻለሁ። ጭቅናውን እየበላ ነው መሰለኝ። መጣ ሰውነቱ ጭቅና ብቻ ነው። ሌላ ልጅ ቢሆን ገረመዋን ደከሚመታው ስርጉት እንኳን በትቀርበት አይመርጥ የሚቀራ አይመስለኝም። እየቀረብን ሲመጣ እኔን ትኩር ብሎ አየኝ። እኔን ሰበርኩ። እሷ ከሌላ ሰው ጋር በመሄዷ ሳይሆን ሰውየው እኔ በመሆኔ ጥልቅ የሆነ የመደፈር ስሜት ያደረበት ይመስላል። የግርግዳቷን እንደሚያይነት በመጽሐፍ ንቀት ነበር የሚያይ። አሁን ቆመናል ፈራውት። አንተ ኩሊ አለኝ ረጋ ባለ ድምጽ። ድምጹ የስድብ ሳይሆን የሚያስታውስ ነበር፣ ከስድብ በላይ ነበር። ዝም አልኩ። ስርብተነ ዞር ብያይዋት ያው እንደተለመደው አይኗን ባቀረዋል። ፊቷ ንጹህ አልነበረም፣ ደፍርሷል። ቦታውና አካባቢው ጭቅጭቅ ለመፍጠር አመቺ ስላልነበር ነው መሰለኝ ለጥቂት ሰከንዶች እንደገና ተኩሮ አየኝና ክፉ ሳቅ እየሳቀ አልፎን ሄደ። ጓደኞቹም አንተና ያርገን የሚል አይነት ሳቅ እየሳቁ ተከተሉት። ሁኔታ ሁሉ ቀሽም የሄንድ ፊልም አይነት ነበር። በደመ ነፍስ መራመድ ጀመርኩ። ከሰው ጋር መጣላት አሁን በፍጹም አልወድም። የጅል ስራ ነው የሚመስለኝ። ስርጉቴ እሷ ባልሆነ ድምፅ ልትናገር ጀመረች። ቶሎ አልኩና አቋረጥኳት። እባክሽ አትዘኝልኝ፣ እባክሽ ብዬ ለመንኳት። ዛሬ ቀኑ ሙሉ ሳፍረው አልኩ። ሲሸከም ብውል እንኳ ልቤ እንዲፈጥን አይመታም ነበረ። ካጠገቧ አይመራቅ ፍላጎት አደረብኝ። ስንት ዓመት ከሩቁ ሳስባት ነፍሴን ታለመልመው ነበር። ግማሽ ሰዓት ለማይሞላ ጊዜ አጠገቧ ብሆን መንፈሴ በሰበብ አስባቡ ተሰቃየ። የኔ ያልሆነን ነገር፣ የኔ ሊሆን የማይችልን ነገር መፈለግ እንዴት መንፈስን እንደሚሰብር አወቅኩት። ኧረ ምን መንፈሴን ብቻ፣ አጥንቴንም ሳይሰብርልኝ አይቀርም። ገረመው አይን ውስጥ ምን እንደተደገሰልኝ አይቻለሁ። ሰፈሬ ጋር ሳልደርስ የኔ ሰፈር በዚህ መንገድ ነው የሚወስድ አልኳት። በስምታየች እጄን ዘረጋሁላት። ጨበጠችው። ምን ብፈጥር ምን ተአምር ብሰራ የኔ ላደርጋት እንደምችል አላውቅም። የኔ እሷን መውደድ መጥፎና የማይጥም ቀልድ እንደሆነ ልቤ ያመነ። ተለያየን። አመሻሸውና ወደ ሰፈር አመራው። ወደ ቤቴ የሚወስደውን ጠባብ የኮረኮንች መንገድ ሲጀምር በጨለማው ተሰብስበው መንገዱ መሃል የቆሙ ሰዎች ታዩኝ። ወደ እኔ መምጣት ጀመሩ። ቀረብ ሲሉ ገረመውን ለየሁት። ያንን ቅድም የጀመረውን ክፉ ሳቅ እስካሁን አልጨረሰም። እሺ አለ በረጅሙ እየተነፈሰ። ቆሙ። ለምን እንደሆነ አላውቅም፣ ድንገት ኃይለኛ የሆነ የመዛል ስሜት ወረረኝ። ቀኑ ለእኔ ባዶ ሆኖ ነበር የዋለው፣ ደግሞ ማታውም አልኩና ለራሴም ባተናነቀኝ። እንዲያውብኝ አልፈለግኩም። ድምፄን እንደምንም ጎርነን አድርጌ የውል ገረመው፣ እኔ እኮ ምንም አላረኩም ብዬ እርቀ ሰላም ለማውረድ ሞከርኩ። አልተሳካም። ሳላስበው አንዱ ኋላ ዞሮ ኖሮ ጀርባዬን ረገጠኝ። ተንገዳገድኩና ቆንኩ። ገረመውም ተጸየፍኩት። ሰውነቴ ውስጥ ያለው ኃይል ሁሉ ተሰብስቦ የተጨበጠ ቀኝ እጄ መዳፍ ላይ ተጠራቀመ። ሰነዘርኩት። አረ ጎበዝ፣ አንድ ነገር ልምከራችሁ፣ ሰውን በአካሉ ብዛት አትፍሩት። እንዴ ምን ማለታችሁ ነው? ገረመው ጭቅና ንቆ ጣልኩት። እውነቴን የምላችሁ እጄ ላይ የላባ ያህል እንኳን አልከበደኝም። የተቀሩት ከበቡኝ። ከበባ የሚያወላድ አይነት ስላልነበረ ለመሮጥ ወሰንኩ። ግን ለኃይለኛ አጋዥ አይጠፋም እንደሚባለው ግማሽ ጎኑን መሬት ላይ ቀበረ ድንጋይ ያደናቀፈኝና ሙሉ ለሙሉ መሬት ላይ በደረቴ ተዘረርኩ። ስወድቅ ኮረኮንቹ ቆርቶኛል። ይመቱኝ ጀመር። ብዙ ከመቱኝ በኋላ ሊሄዱ ሲሉ ከመሃላቸው አንዱ ክፉ ጭንቅላቴ ላይ አጥብቆ ረገጠኝ። በስንብት አይነት ቀለሙን አፈሰስኩለት ይላቸዋል ጓደኞቹን እየሳቀ። አብረውት ሲስቁ ከሩቅ አይነት ይሰማኛል። እርግጫው የቀለሙን ሳይሆን የእንቅልፍ ሳጥኔን ሰበረልኝ መሰለኝ። በአፍታ ጥልቅና ከባድ የሆነ ጥቁር እንቅልፍ ወሰደኝ መሬቱ ላይ። ከአራት ቀን በኋላ እቤት ተኝቼ እንዳለው ፋንታውን መጣ። ማይ ስራ ሄዳለች። ገና አንገቱን አጎንብሶ በሩን መግባት ሲጀምር አለቀልኝ አልኩ በልቤ። ያን ሰሞን ከተጣላ ነው ሌላ እናቴ ልጄን የደበደበው እሱ ነው ብላ አንድ ቀን ቀበሌ አሳስራ አውላው ነበረ። ለማይ ማን እንደደበደበኝ እስካሁን አልነገርኳትም። እሷ ግን አንድ ቀን ሽሮ ለታስፈጭ ወፍጮ ቤት ሄዳ ፋንታውን በቁጭት እንዴ ልጅሽ ሽሮ እየበላ ነው እንዴ እንዳንበሳ የሚያገሳው በቀደም ሰልቦኝ አመልጠኝ ብሏት ስለነበር ነው እሱን የጠረጠረችው። ፋንታውን አይዞ ልጠይቅ ነው የመጣሁት አለኝ ፈገግ ብሎ በእጁ ያንጠለጠለው ሙዝና ብርቱካን የያዘ ወረቀት አልጋው ግርጌ ያስቀመጠና እርሱ በርጩማው ላይ ቁጭ አለ። እግዚኦና አንተ ሰውዬ ቁጭ ብሎም አንድ ሀገር አይደል እንዴ ይሄ ሁሉ አንድ ሰው ብቻ አልኩና ወዲ ተገረምኩ። እሺ አዳሙ አለኝ። አለን አልኩት አፈር ብዬ ጆሮዬን እያከኩ። እናት እኮ አሳስራኝ እኔ ደግሞ የዚያን ዕለት ማታውን ሁሉ ወፍጮ ቤት ነው ስሰራ ያመሸሁት አለኝ። ዝም አልኩ። ማን እንደመጣ ያቺ ኮረኮንቹ ጋር ያለችው ባለመሸታ ቤት ቆመው ሲጠብቁ እርስ በርሳቸው ሲያወሩ ሰምታችሁ ኖሮ ከትምህርት ቤት የመጡ ጓደኞች ሳይሆኑ አያቀርቡም አለችኝ። ታዲያ ትናንትና ተማሪ ቤት ሄጄ ልገስጻቸው ብል እነማን እንደሆኑ ለይቶ የሚነግረኝ አጣው። አንድ ሲሳይ የሚሉት ብቻ አግኝቼው ሲል ክው ብዬ ምን አደረከው አልኩት። ገና መደብደብን ሲሰማ እንባ ቀደመ። ስለዚህ ተውኩት። ግን እሱም ቢሆን ጉልበተኞቹ እነማን እንደሆኑ ወይ አላወቀም ወይ ደግሞ ሊነግረኝ አልፈለገም። እስኪ ከሰሙኑ ሻል ሲለ አብረን ሄደን አነጋግራቸዋለን አለኝ። ለምን እንደሆነ እንጃ የደስታ ስሜት አልተሰማኝም። አያስፈልግም አልኩት። አየህ እኔ እነሱ የኛ ሊሉት የሚገባቸውን ነገር ነካውባቸው እንጂ እኔ የኔ ልለው የሚገባኝን ነገር እነሱ አልነኩብኝም። እንባዬ መጣ። ይኸው አዳሙ እንዲህ አይነቱ ነገር ይቅርብ፣ ዝም ብለህ ትምህርትን ተማር። እዴ አልኩት ቦዴ ድሮስ እንዳንተ ካለ በሬ ምን ይጠበቃል? እንዲህ አይነቱ ነገር ይቅርብ ይለኛል እንዴ? እኔ ፈልጌው ነው እንዴ የገባሁበት? በስርጎቱ ውበት ፊት ማንም አቅመቢስ እንደሚሆን ማንም ምርጫ እንደሌለው አታውቅም? ዳሩ አንተ ግርዳፋ የቤት ገረዶች እንጂ እንደሱ አይነት አማልክታዊ ውበት ለአይን አይተ ስለማታውቅ አይፈረድብም ስል ፋንታውን ተናገረና የሐሳቤን ጩኸት አቋረጠብኝ። ልጅቷን ትናንትና አይቻታለሁ ጓደኛ አሳየኝ አለኝ። ቢጠብቀኝም ምንም አልተናገርኩም። ስለዚህ እሱ ቀጠለ፣ እሷ ለአንተ አይደለችም። በእርግጥ ልጅቷ ማለፊያ ነች፣ ለዚህም ነው ለአንተ ያልሆነችው። ቅርቤ ያለውን ተመኝ ጮክ ያቋረጡ እምቢ እምቢ አልኩ። እምቢ 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 ስቅስቅ ብዬ ማልቀስ ጀምርኩ። ያንን እግዚአብሔር የረገመውን ጫማ ገዝቼ ካረኩበት ዕለት ጠዋት ጀምሮ የተጠራቀመ ምኞት፣ እልህ፣ ተስፋ መቁረጥ፣ ስቃይ፣ ህመምና የመሸነፍ ስሜት እንባዬን እየጨመቁ ያስወጡት ጀመረ። በእንባዬ መሀል እየደጋገሙ እወዳታለሁ እወዳታለሁ እኮ አልኩ። ዝም ተባብለን ብዙ ቆየን። በመጨረሻም አዳሙ በእኔ ደረሰው ልንገርህ አለኝ። ዝም አልኩት። ይህንን አሁን የምነግረን ነገር ማንም አያውቅም። እንኳን ሌላ ሰው ሊያውቀው እኔ ራሴ እንኳን እንዲህ እንደ ዛሬው አልፎ አልፎ ካልሆነ ብዙ ጊዜ ላስታውሰው አልፈልግም አለኝና ዝም ብሎ ቆየ። በጸጥታ ጠበቅኩት። አባትና እኔ ድሮ ልጅ ሆነን ጓደኛሞች ነበርን። ታዲያ ሁለታችንም እናትህ ከልክ በላይ እንወዳት ነበረ። ሶስታችንም አብሮ አደጎች ነበርን። ልቅሶውን አቁሜ እናትክን ብዬ ወደ የተሳደብኩና ካልጋው ላይ ቀናልኩኝ። እንዴ ድፍረት! የወፍጮ ላሽ ኩሊ የኔን እናት ደሞ የአባቴ ጓደኛ! አባቴ እኮ ምንም ዘበኛ ቢሆን ያው የመንግስት ሰራተኛ ማለት አልነበረም እንዴ? ታዲያ እናት አባትን ወደደችና ተጋቡ። እኔም ልክ ዛሬ እናንተ እንዳደረግከው ተንዘቅዘቅ ያለቀስኩ። ፍጹም ከልቤ ልትወጣልኝ አልቻለችም። ቤት ተከራይተው ወደዚህ ሰፈር ሲመጡ እኔም እሷ አጠገቦን ብዬ እዚህ ወፍጮ ቤት ተቀጠርኩ። እናት ቆንጆ ነበረች፣ በእውነት ከልቧ ቆንጆ ነበረች አለኝ። ዝም አለና አይኑን አተኩሮ በግድግዳው አልፎ ያጀመረ። ከእሷ ሌላ ሴት የለም አልኩና ቁጭ አልኩ። እድሜም ይኸው ባከነ። እውነትም ከእናት ሌላ ሴት የለም። ድህነት ክፉ እንኳን እንደመቤትነት የሚያምርባት ልዩ ሴት ናት አለኝ። አንተም እንደኔ እንዳትሆን ብሎኝ ለጥቂት ደቂቃዎች ዝም ብሎ ተቀምጦ ቆየና ተነሳ። ለምን አትቆይም አልኩት። ከልብ ያልነበረም ድንገት ልክኔ ስርጉትን ሳይ እንደመደነገጠው ደነገጠና እንዴ እናት ብትመጣብኝስ? ኦሆ በሌድ ኩል ወዳጄ ወፍጮ ቤት ብቅበል አምባሻ ገዛልሃለሁ ብሎኝ ሄደ። ልክ ሲወጣ ሳቄ መጣብኝ። እንዴ ጉድ ፋንታውን ትልቁ እኮ ተሽኮረመመ እያልኩ ጣም ሳኩኝ። ሳቄን ስጨርስ ግን ህሊናዬ ይህ ሰውዬ የልጅነት ፍቅሩን በታላቅ ትዕግስትና በጸጥታ ተሸክሞ እስከ ጎልማሳነቱ የዘለቀ ክቡር ጭንቅላት እንደያዘ አስታወሰኝ እና ፋንታውን አከበርኩት። ከሳምንት በኋላ ትንሽ ጠንከር ስላልኩ ትምህርት ቤት ሄድኩኝ። ገረመውን በሩቁ አየሁት። እንዴ ደና አድርጌ መድቦቹ የለ እንዴ? የፊቱ ቁስል አሁንም ትኩስ ይመስላል። ባንድ ቡጢ እንዴ የተሸራረፈ በደጋግሞ ኖሮ ማብቂያው ነበረ እያልኩ ጉራዬን ወዴ ውስጥ ነሰነስኩት። ክፍል ገብቼ ቁጭ አልኩኝ። አስተማሪው ገና አልገባም ሲሳይ መጥቶ አጠገቤ ተቀመጠ። አዳሙ አሁን የትምህርት ቤታችን ተደባዳቢ አንተ ነህ አሉ። ገረመውን ስለወቃው አለናው ድርጅ ወሬ ተጠግቶ በቀስታ ነገረኝ። አልመለስኩለትም። በረፍት ሰዓት ሲሳይ ሚስት ጋር ሄድን። ስርጉት አልነበረችም። ወደ ክፍል ስንመለስ ሲሳይ ከኪሱ የተጣጠፈ ወረቀት አውጥቶ ሰናይት ናት ስጠው ብላ ሰጠችኝ። ስርጉት ናት መሰለኝ የላከችለ አለና ሰጠኝ። ተቀብየው ኪሴ ከተትኩት። ከትምህርት ቤት ስንወጣ ወደ ቤት ሄድኩኝ። ሰፈር ልደርስ ስል ነስሩ ፓስት ቤት ገባውና አንድ ሻይ አዝዤ ቁጭ አልኩ። ደብዳቤውን ከኪሴ አውጥቼ ከፈትኩት። አጭር ቢጤ ነበረ።
አዳማ መደብደብህን ሰምቼ አዘንኩ
ብሎ ይጀምራል። አይ ይህን የተንፈራፍረሽ አልቅሰሻል ወደሽኝ ባይሆን እንኳ ድሃ ተጠቃ ብለሽ አልኩና ንባቤን ቀጠልኩ።
የታሪክ አስተማሪያችን ድሮ ሰው ሁሉ ጫካ ይኖር ነበር እንደ አውሬ። ታዲያ ያኔ የጎሳ መሪ የሚሆን እጎሽ በዱላና በባዶ እጁ ግድለን ጎበዝ ነበር ያሉን ትስ ይለኛል። አሁን ታዲያ የማይረባ የሰው ልጅ ጀግና የሆነበት ጊዜ ነው። ምን ነበር እንደ ድሮ ሰው ሁሉ ራቁቱን ጫካ ውስጥ የሚኖር ቢሆኖሮ እንዴት ጥሩ ነበር፣ ጎበዝ ይለይ ነበር። አባቴ ውጭ አገር ላከኝ ብዬ ሄድኩኝ። እስካሁን ሂጂ ሂጂ ሲለኝ እምቢ ብዬው አሁን ድንገት ነገ ካልሄድኩ ስለው ክርሞታል። ትምህርት ቤት ካሁኑ በኋላ ጸጥታ የማገኝ አልመስለኝም። ሁለት ታላላቅ ወንድሞቼ ውጭ ስላሉ አይቸግረኝም። በርትቶ ሳህን ማጠብ ነው። ስማኝ፣ በጣም ወድሃለሁ። ድሃ ስለሆንክ አይደለም፣ ድህነት ምን ይወድዳል ብለህ ነው። የወደድኩ ቆንጆ ስለሆንክ ነው። ሸቲን አይደለም። አይን ላላት ሴት ከቆሻሻውና ከችግሩ ሁሉ አልፎ የሚታይ ውበት ነው ያለ። በዚያ ላይ ዝምታ፣ ዓለም ሁሉ ለፍላፊ ሆኖ ዝምተኛ ሰው ማግኘት እንዴት ያስደስት መሰለ። ግን አልሆነም። ስናረጅ እንገናኝ ይሆናል። አንድ ቀን አትርሳኝ እሺ አዳምዬ። ትምህርትን እስከ መጨረሻው ተማር ብናት በሱ ነው ሁሉንም የምታሸንፈው። እመነኝ፣ ትልቅ ሰው ብቻ ሳይሆን ታላቅ ሰው ትሆናለህ አንድ ቀን እሺ። መጨረሻ ላይ አንድ ነገር ልንገርህና ልሰናበት። በማላውቃት ሚስት እስከ ሞት ድረስ እቀናለሁ። ደህና ሁንልኝ ስርኩት።
ቀና ስል ሻዩን ቦይ አምጥቶ አስቀምጦልኝ ኖሮ ቀስቅዞ አገኘሁት። አንስቼ ባንድ ትንፋሽ ጨለጥኩትና ሂሳቡን ክፍዬ ወጣሁ። ማታ ቤቴ ስገባ እማዬ እንደ ልማዷ ብቻዋን ቡና አፍልታ እየጠጣች ነበረ። የጀበርጩማው ላይ ተቀመጥኩ። ከኪሴ 10 ብር አወጣውና ሰጠዋት። ከሰዓቱን ሙሉ እንዳያ ሳላርፍ ስሰራ ነበር ማለት
ምንድነው
አለች። ብሩን እጇ ላይ ያራገበች ለጫማ ያዋጣሽልኝ ነው አልኳት። ሳቃለችና ፊቴና ተኩራ ያያየች
እስኪ ባንክ ውስጥ ጨምረው አጥራቅም እንደ ጓደኛ አይነት ጫማ ትገዛበታለ።
አብዛኛውን ጊዜ ብዙ አታወራም ዝም ታይ ዘራችን ነው መሰለኝ። ሁለተኛ ጫማ አልገዛም አልኳት። ነገም በባዶ እግሬ ነው ትምህርት ቤት የምሄደው።
ቢይክ ነበር
አለች።
ለመማሩ ብቻ ሳይሆን ለጥንካሬው ከዘንድሮ ፍራቢ ያንተ እግር ይሻላል። ይኸው እግሬ ሳይሆን ልብን ተቆርጣ መጣ።
ወይደነቀጥኩ ማነቀራት እንደ በቀደሙ የተንፈራፈረች ተዘቀብኝ ጀመር። አብሬያት መሳቅ ጀመርኩ።
አድማጮቻችን የዛሬውን የብራኪን ፕሮግራማችን እያጠናቀቅን ነው። ሳምንት በሌላ ትረካ እንገናኛለን። የሳምንት ሰው ይበለን። ለዛሬ የብራኪን ፕሮግራማችንን ብናጠቃልልም የሹክታ ሹክን ይቀጥላል። አዝናኝ ሙዚቃዎችን ሰንቆ ወርቁ እየጠበቀ ነው። መልካም ቆይታ።
አመሰግናለሁ ነገስት። በጣም ጥሩ ትረካ ነው። መቼም ሁላችንም በደንብ እናዳምጣለን። የሚቀጥለው ሳምንት ደግሞ ምን ይዘው እንደሚቀርቡ ለመገመት አስቸግረንም። በጣም ቆንጆ ዝግጅት ነው። አድማጮቻችን ወደ ታሪክ ማህደር 10 ሰዓት ተኩል የሚቀርበው አሁን ካንድ ዘፈን በኋላ ይቀርባል። ሌላው ደግሞ ከኮሎራዶ ከስቴትስ ተደውሎልኝ ማለትም በዚህ ፌስቡክ ላይ የሚከታተሉት እስቲ ያስቴርን ባክ ፍቅርን ሳባረው ሱም ሲያባረኝ ብለ ምረጥ ለለሻን ደምሴ ተብሎ ተመርጧል። ለሻን ደምሴ ባለሽበት እንግዲህ ደርስሻል ማለት ነው። እስከዛው ድረስ እንግዲህ አንድ የስቴዲዮ ማስተዋቂያ ካስተዋወቅኩ ዲያን ዘፈን ያዘፈንኩኝ ወደ ዋናው ፕሮግራሜ ማለት ከታሪክ ማህደር ሚኒሊክን በመለከት ባቶ ደበበ ጓሉ የተቀናበረውን አቀርብላችኋለሁ። አድማጮቻችን የዛሬውን ስክሪፕት አቀናብሬ ማቀርብላችሁ ወርቁ አያለው ነኝ። ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ ከታሪክ ማህደር አቶ ደበበ ጓሉ እንዲሁም ደግሞ ህብረኪኖች እስቲ እነሆ ይሄን ማስተዋቂያ የስቱዲዮ ማስተዋቂያው።
Become a friend of CITR and get great discounts in the Main Street area at
Antisocial Skateboard Shop, Devil May Wear, Flaming Angels Boutique, Lucky's Comics, Neptune Records, Red Cat Records, The Regional Assembly of Text, RX Comics, Temple of the Modern Girl, and the Wallflower Modern Diner.
It pays to be a friend of CITR. To learn more, come visit us in room 233 of the sub on UBC campus or check us out online at citr.ca.
አድማጮቻችን የዛሬው በጣም ማጭር ጊዜ ስላለን ይሄን ዘፈን ላቋርጥ ሞክራለሁ። ንሻን ለሚቀጥለው ሳምንት ስብርንባርኬ አቀርባለሁኝ። ከይቅርታ ጋር አቆማለሁ ይሄን ዘፈንና ወደ ታሪክ ማህደር እንሄዳለን። አድማጮቻችን የዛሬውን ዝግጅት አቀናብሬ ማቀርብላችሁ እኔ ወርቁ አያሌው ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ የሽክሽክታ ሬዲዮ ጣቢያ አዘጋጅ ነኝ። ስለዚህ ማሁን የሚቀጥለው ወደ ታሪክ ማህደር እንሄድና አንዳንድ ማስታወቂያዎች አሉ ለነኛ ለመድረስ ያህል። ከተቻለኝ አንድ ሁለት ዘፈን እናረጋን። ዛሬ ለየት ያለ ፕሮግራም ስለሆነ ቀኑን ሙሉ ልታዳመጡ ይገባል። ዛሬ ደግሞ ማራቶን ደግሞ እዚህ በዩቢሲ ውስጥ እየተካሄደ ነው፣ ሩጫ እየተካሄደ ነው። በጣም ከዩኒቨርሲቲው በሰው ታጭቋል እና ከቻላችሁ በቅበላችሁ ማየት ይችላላችሁ ማለት ነው። እስቲ አሁን ወደ ታሪክ ማህደር ሰታችሁ ባቶ ደበበ ጓሉ እነሆ።
ውድ አድማጮቼ እንደምን ከርማችሁልኛ አልበ ማለት ከተከበረው ሰላምታ የቀጥዬ መደበኛ ፕሮግራሜን ጀምራል። ባለፈው ሳምንት ፕሮግራማችን ላይ በመቀሌ ምሽግ በተደረገው ጦርነት ለከመኳሳባትና በጅሮንድ ባልቻ ከሌሎች መኳንንት የበለጠ እንደተካፈሉ ባለፈው የተመለከትን ሲሆን በተጨማሪ በምሽግ ውስጥ ያለው ጦር ያለ ውሃ መኖር እንደማይችል በመገንዘብ እቴጌ ጣይቱ ለሚሞተው ተስካሩን አወጣለሁ፣ ልጁን አሳድጋለሁ፣ ጀግንነት ሰርቶ ለተረፈው ሽልማት ሽልማለሁ ብለው አበረታተው እያንዳንዳቸው 300 ነፍጠኛ የሚታዘዟቸውን ድልነሴን፣ ሸዋዬን፣ ገብረ ጊዮርጊስን እንደምንም ብሎ ምንጩን እንዲይዙ እንደላኳቸው እነዚህ ሶስት ወጣቶች የልፍኝ በታ ሹማምንት መሆናቸውን የተመለከትን ሲሆን በዛሬው ፕሮግራማችን ላይ ደግሞ የዚሁን ቀጣይ ክፍል በዝርዝር እንመለከታለን። በመቀሌ ምሽግ አቅራቢያ የሚገኙ ምንጮች ሶስት ናቸው። አንዱ ከምሽጉ በስተ ምስራቅ በጣም ራቅ ያለ፣ ሁለተኛው በስተ ሰሜን በኩል ያለው ነው፣ ሶስተኛው በስተ ደቡብ በኩል ያለው ሲሆን ለምሽጉ የሚቀርበውና ሁለቱም ወገኖች በባለቤትነት ይዘው ጦርነቱን ለመቀጠል የፈለጉት በደቡብ በኩል ያለውን። እንደ ኢጣሊያኖቹ አጻጻፍ ይህ ውሃ ርቀቱ ከምሽጉ 400 ሜትር ያህል። እነ ሸዋዬ ሌሊቱን አድፍጠው ምንጩን ከያዙ በኋላ በዚያ ሌሊት እጅ በእጅ አፈር በመቆለልና ካብ በመካብ ምሽጋቸውን በጣም ማጠንክሮት ስለነበረ ሲነጋ ኢጣሊያኖቹ ከምሽጋቸው ቢተኩሱ እነዚህ ለተኩሱ የተኩስ መልስ በመስጠት ሊበገሩ አልቻሉ። ጥር 9 ቀን ለሰባት በጣሊያኖቹ ሌሊቱን በሰባት ተኩል፣ በስምንት ተኩል፣ በአስር ሰዓት ተሩብና በአስራ አንድ ሰዓት ላይ ይወጡ በመዋጋት ምንጩን ለማስለቀቅ ሞክረው በእኛዎቹ ጥቁ ተከላካይነት ሳይሳካላቸው ስለቀረ ሁሉም ወደ የምሽጋቸው በመሸሽ ተመልሰው ገቡ። ከዚህ በኋላ በኢጣሊያኖቹ ዘንድ ምክር ተይዞ እንግሊዝሁ በፊተኛው ቀን በምሽጉ ውስጥ ያዝነውን ለነጩም ለጥቁሩም ወታደር ለሴቱም ለሕፃናቱም ለከብቱም በድርጎዋ እየቆጠብን እየሰጠን እንደንታ ይህንንም እየተቆጣጠር የሚያስፈጽም አንድ ሹም ይደረግ። ያዝነው አልቆ ካልተቸገርን በቀር ተርፍ ሰው ማስጨረስ ስለሆነ ሁለተኛ ወተን ምንጭ ለማስለቀቅ አንዋጋም ሲሉ በምክር ወስነው የኢትዮጵያ ጦር ወደ ምሽጉ እየተቃረበ እንዳያጠቃ ወይንም አዘንግቶ በአንደኛው ግንባር እንዳይገባ በምሽጋቸው ዙሪያ ቁጥጥራቸውን በጣም አማጠበቁ። ቀድሞውንም ቢሆን ዙሪያውን ካብና አሸዋ የሞላበት ከረጢት ተደርጎ በዚያ ላይ መድፈኛው መድፉን ነፍጠኛው ጠመንጃውን አልሞ በተራ እየተቀያየረ ሁሉም ወደ ኢትዮጵያውያን ሰፈር አይኑን አፍትቶ ይጠባበቅ ነበር። ቪኮ ማንቴጋዛ የተባለው ጸሐፊ ጥር 9 ቀን ለአስራት ቢያ በደቡብ በኩል ኢጣሊያኖች ወጥተው ለመዋጋት ሞክረው የነበረው ሳይሳካ መቅረቱን በሰባት ተኩል በስምንት ተኩል በአስር ተሩ በአስራ አንድ ተኩል ጣሊያኖች ወጥተው የተዋጉ ጊዜ በአንደኛው ጦርነት ሁለት ጊዜ መድፍ ተተኮሰ። የአንደኛው መድፍ ጥይት በኢጣሊያኖቹ መድፋፍ ገብቶ እንደሰባበረ ይገልጻል። ይህ መድፍ በማይጠረጠር ከሊቀ መኳስ አባተ የተተኮሰ ሲሆን በዚሁ ምክንያትም አባተ አባ ይትረፍ ነገረኛ አዋሻፊ ሰው ይህን መድፍ ከዚያ መድፍ አቆራረጠው ተብሎ እንደተገጠመላቸው በጋ ተነግሯል። ሊቀ መኳስ አባተ የታወቁ መድፈኛ እንደነበሩ ጸሐፊ ትእዛዝ ገብረ ስላሴ ሲገልጹ ብልህ አይን ጥሩ ነፍጠኛ ነውና ኢጣሊያኖቹ ታቦተ ኢየሱስን አውጥተው የገቡበትን ቤተ ክርስቲያን በመነጥር እያየ እየመዘነ መስኮቱን በመድፍ ይመታው ጀመር። የመድፋቸውንም መንኮራኩር በመድፍ ሰበረ ወይ በማለት ሲጽፉ ኢጣሊያኖቹም ራሳቸው በጻፉት የታሪክ መጽሐፍ ውስጥም ሊቀ መኳስ አባተ መድፋቸውን በመድፍ እንደሰበሩባቸው ገልጸዋል። ጥር 2 ቀን 1888 ዓ.ም ምሽጉ ለመያዝ የተለመደው ማጥቃት በኢትዮጵያውያን ቀጥሎ ጦርነቱ ቢፋፋምም ኢጣሊያኖች ምሽጉ ውስጥ ሆነው ብዙ ሰው ፈጁ። በዚህ ጊዜ አጼ ምኒልክ ለዚህ ሁሉ ያበቃን ራስ መኮንንና ነው ብለው ወቀሷቸው። ምክንያቱም ከኢጣሊያኖች ጋር ተስማምቶ ጊዜ ሰጥቶ እንዲዘጋጁ አድርጓቸዋል በሚል ነበር። የጊዜውን ጉዳይ የውጭ ጸሐፊዎች እንዲህ በማለት ተችተውታል። የአበሻ ጦር ሳይዘገይ በህዳር 30 ቀን 1888 ዓ.ም ማጥቃቱን ቀጥሎ ቢሆን ኖሮ የጋሊያን ወታደሮች ውሃ ስላልነበራቸው በቀላሉ በተፈቱ ኖሮ፣ ዳሩ ግን እስከ ታህሳስ 29 ቀን 1888 ዓ.ም ዘግይተው ጦርነቱን በመጀመራቸው ለመዘጋጀት ጊዜ ያገኙ ብለዋል። አጼ ምኒልክ አቡነ ማቴዎስና ንጉሥ ተክለ ሃይማኖት ባሉበት ራስ መኮንን ጠርተው ከኢጣሊያኖች ጋር ተስማምተዋል። ጋሊያኑ ምሽጉን እስኪያሰራ ጊዜ ሰጠው። እኔ ከኢትዮጵያ እንዲወጣ ያልኩትን ፊልተርን በሰፈርህ አስቀምጠሃል ብለው እንደ ከዳተኛ ሲወቅሷቸው፣ ራስ መኮንንም እምነቴን ለመግለጽ ምን ማድረግ ይገባኛል ቢሉ፣ በል አንተ ጊዜ ሰጠህ የመቀሌ ምሽግ እንዳስመሸከው አንተው ራስህ ተዋግተህ አስወጣ አሏቸው። ጥር 3 ቀን 1888 ዓ.ም ራስ መኮንን ትእዛዛቸውንና እምነታቸውን ለመግለጽ ከሰራዊታቸው ጋር ተሰልፈው ቦታና ጊዜ ሳይመርጡ እየተደጋገሙ ምሽጉን አጠቁ። ከንጋቱ በ11 ሰዓት የመቀሌ ምሽግ ማጥቃት ተጀምሮ እስከ ቀኑ 7 ሰዓት ድረስ ተዋጉ። በዚሁ ቀን ሁለቱም ወገኖች በሚያስደንቅ ጀግንነት የተዋጉ ቢሆንም ኢትዮጵያውያን ሕይወታቸው ዋጋ እንደሌላት ቆጥረው የመድፉን፣ የመትረየሱን፣ የፈንጁንና የሌላውንም መሳሪያ ያይሉ ሳይፈሩ ግዳጃቸውን ለማፈጸም ባሳዩት ጀግንነት የኢጣሊያን ጦር እንኳን ከፍተኛ አድናቆቱን ሰጥቷል። ራስ መኮንንም እልህ በመጋባታቸው ራሳቸውን ከጉዳት ላይ ከሚጥል ደረጃ በመድረሳቸው ራስ አሉላ ተቆጥተውና መክረው ወደኋላ በመልሷቸው እየተዋጉ ሊሞቱ ነበር። ከዚያ በኋላ ሚኒሊክ ራስ መኮንን አስተርተው የቀድሞ እምነታቸውን እንደመለሱላቸው ነግረው እንግዲህ ውጊያ ትተህ ረፍት አድርግና ሬሳውን አስቀብር አሏቸው። ጥር 4 እና 5 ቀን 1888 ዓ.ም በኢትዮጵያ ወገን በቀብር በልቅሶና በሐዘን ለማሳለፋቸው ለኢጣሊያ ሰራዊት ትልቅ ድል ሆነ። ይህንን የመቀሌ ምሽግ ጦርነት በተመለከተ ፊታውራሪ ተክለሐዋርያት ተክለማርያም በወጣትነት ዘመናቸው የራስ መኮንን አገልጋይ በመሆን አድዋ ዘምተው ስለነበረ የህይወቴ ታሪክ በመላ ርስት ባሳተሙት መጽሐፋቸው በምዕራፍ 3 ወደ ትግራይ ዘመት በሚል ርስት ስር በአይናቸው ያዩትን የመቀሌ ምሽግ ጦርነት ታሪክ እንዲህ በማለት ያወጉናል። በመቀሌ ጣሊያኖች ገብተውበታል። ሜጀር ጋሊያኖ አንድ ባታሊዮን ጦር አስመሽጎበታል። እኛ የመጣን ጊዜ የምሽጉ ስራ ገና መጀመሩ ነበር። እንደመጣን ቶሎ ወቅተኑ ቢሆን እንዳምባላጌ ባንዳፍታ ይሰበር ነበር። ራስ ግን ከፈረንጆች ጋር መራቀቅ ያበዛል። ወደ አውሮፓ ሄደው ስለጣናቸውን ስላዩ ነው በማለት ራስ ሲሉ ራስ መኮንን ማለታቸው ሲሆን በመከተል ፊልተር የሚባል ነጋዴ ተፈቀደለትና ሰፈራችን መጣ። ተነጋገረ። ሁሉንም መረመረ። ሰለለ። ፊልተር ለጊዜ መቆተቻ ያህል ላስታርቃችሁ እያለ ሲመላለስ በመካከሉ መጀርጋሊያኖ በመቀሉ ዙሪያ ገንቦን አስገንብቶ ጨረሰና ምሽጉ አሰመረ። በምሽጉ ውስጥ ኩሬ ያስቆፍሮ ውሃ ተራቀም። እንደዚህ አድርጎ ተሰማርቶ ረዳት ካጋሜ እስኪመጣለት ይጠብቃል። እኛም ከመቀሌ አጠገብ ከሜዳው ላይ ሰፍረን ምሽጉን እያስተዋልን ጊዜ እያባከንን ስንቃችንን ጨርሳለን። ብዙ ጊዜ እንደዚህ ካባከንን በኋላ ጃንሆይ መጡ። ሜጀር ጋሊያኖ መቀሌ ላይ ምሽጉን እስኪያደላድል ዝም ብለን እያስተዋልን ጊዜ በማባከናችን ነቀፌታ ተደረገብን። ራስ በመታማታቸው ተቆጥተው መኳንንታቸውን ሰብስበው የጦር ምክር ተደረገ። ራስ አሉላም በምክሩ ላይ ነበሩ። ሌሊት ሲነጋጋ ሸለቆ ለሸለቆ ወርደን በግንቡ ስር ተጠንግተን በመሰላል እየተንጠለጠልን ከምሽጉ ውስጥ ገብተን ጠላታችንን እንፍጀው፣ መንገዱን የራስ አሉላ ሰዎች ይመሩናል ተባለና ተቆረጠ በማለት ቀደም ብለን የተመለከትነውን ራስ መኮንንና ሰራዊታቸው ጥር 3 ቀን 1888 ዓ.ም የመድፉን የመትረየሱን የፈንጁንና የሌላውን መሳሪያ ሳይፈሩ ምሽጉን ለመስበር ለ8 ሰዓታት ያለማቋረጥ በመዋጋት ያሳዩትን ጀግነት በመግለጽ በዕለቱ በኢትዮጵያውያኑ ላይ የደረሰውን ጉዳት እንዲህ በማለት ይገልጹታል። መቀሌ ላይ ያለቁት የሐረር ሰዎች ስንትና ስንት ናቸው? የሐረር አበባዎች የረገፉት መቀሌ ላይ ነው በማለት በስተመጨረሻ ሜጀር ጋሊያኖ ውሃ ተከለከለ። እርዳታ መጠየቅ እንዳይቻለው መንገዱ ተዘጋለት። ታዲያ በምሽግ ውስጥ የነበሩት በቅሎች በውሃትም እያለቁ የሬሳቸው ግማት የማያስኖር ሆነ። የተረፉትን በቅሎች ሌሊት እያስወጣ ወደ ውጭ ለቀቃቸው። ከዚያ በኋላ በምሽግ ውስጥ የነበሩትም ሴቶች እንደዚሁ አስወጣቸው። በመጨረሻ ነጭ ባንዲራ የያዘ መልክተኛ ወደ ራስ ሰፈር ሰደደና እርቅ ጠየቀ። መንገድ ስጡኝ፣ አገራችሁን ለቅቄላችሁ ነው ይሂድ ሲል ውል እንጻጻፋል። ራስ መኮንን አሁንም ሊታለሉ ነው። ፊልተር አሁንም ገላጋይ መስሎ መጣ። ማማለጃ ገንዘብ ላሰጣችሁ መንገድ ስጧቸው ሲል አመለከተ። ራስና ጃንሆይ አሁንም ተታለሉ። ወደፊትም ገና ብዙ መታለላቸው አይቀርም። የኢትዮጵያ ድሏ መቼም ይኸው ነው፣ መታለልና በከንቱ ማለቅ። እንደዚህ የጋሊያኑ ሰዎች በውሃ ጥም ማለቅ ቀረላቸውና እቃቸው መወረሱ ቀረና በእኛ በቅሎች አስጭነው መሳሪያቸውን እንደያዙ ወደ ዋናው ጦራቸው ለመቀላቀል ተቻላቸው። በኋላም እንደገና አንሰራርተው አድዋ ላይ እንዲወጉን ተደረገ። መቀሌ ላይ የፈሰሰው ደማችን ከምንም አልተቆጠረም። ይህን ሁሉ ያን ጊዜ ልገምተው አልቻልኩም ነበር። ራስ መኮንንና አጼ ምኒልክ እንዳማልክት ሆነው ይታዩን ነበር። ይህን ያህል የሚታለሉ አይመስለኝም ነበር። የዚያን ጊዜ ሰዎቻችን እንዴት የዋህነት እያበዙ ኖረዋል። እንግዲህ አድማጮቻችን የሰማነውን በልቦናችን እኔ አኖርልን በማለት ለዛሬ ያዘጋጁትን እዚህ ላይ በመቋጨት የዙኑ የመቀሌ ምሽግ ጦርነት ታሪክ ተከታይ ክፍል ሳምንት በተመሳሳይ ቀንና ሰዓት ይዤላችሁ መቀርመውኔን በትትና እየገለጹ እስከዚያ ወደና ያስምትልህ ይህም በማለት በዚሁ ሰራበታል። አክባሪያችሁ ደበበ ቦር።
አድማጮቻችን አሁን የሰማችሁት ከአቶ ደበበ ጓሉ ከታሪክ ማህደር ሲሆን ዛሬ የሲአይቲአር ስንተኛው ዓመት ስለሆነ አዲስ ከ30 ዓመት በፊት እዚህ የሚያጫውት ስቱዲዮ አሁን ይቀጥላሉ። ከአንድ እስከ 10 ደቂቃ ድረስ ከኔ ጋር ትሆኑ ዘንድ ጋብዛችኋለሁ። አድማጮቻችን ማስታወቂያዎች አሉ። የሚቀጥለው ሳምንት ዲጄ ናይት ከጎጆ ኮመርሻልና 12 ላይ ሲሆን እንዳመልጣችሁ በኔ በራሴ በዲጄ በወርቁ አያለው ይቀርባል። እናንተም እንግዲህ በእለቱ መታችሁ መደሰት ይችላላችሁ። ሌላው ደግሞ ዲሰምበር 22 ጥቁር አንበሳ ሶከር ክለብ አሁን እየተዘጋጀ ነው እና ትልቅ የዳንስ ምሽት ነው። ዘፋኝ አለ፣ ዲጄ አለ። ሁላችሁም እየመጣችሁ መደሰት ይገባችኋል እና በማለት ልሰናበታችሁ ይችላለሁ። 1:07 ደቂቃ ብቻ ነው የቀረንና ሌላ ማስታወቂያዎች ሊኖረኛችሁም እነኚህ ሁለቱን ባይሙራችሁ አርጋችሁ የሚቀጥለው ሳተርዴ ጎጆ ሬስቶራንት እንገናኝ። እስከዛው ድረስ ባንድ ቆንጆ በሆነው ዘፈን ማለትም ባገር ባህል ጨዋታ አጫውታችኋለሁ። ወርቁ አያለው ነኝ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ ጣቢያ አዘጋጅ። አሁን ዘፈን ላሰማችሁ። ይኸውም እስቲ ሞቅ የሚል ዘፈን ነው። እነሆ ሙዚቃ የሚቀጥሉት እንግዲህ ይቀጥላል። እነሆ
ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ ጋ Say, say, say.